ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀመረ።
ከይዘቱ አይነቶች ውስጥ ረጅም ርቀት የሚሄደው የቱ አይነት ይዘት ነው ካለን ደግሞ በጣም ሴንሲቲቭ የሆኑ ይዘቶች፣ የጥላቻ ንግግር፣ ግጭትን የሚቀሰቅሱ መልእክቶች፣ ሐሰተኛ መረጃዎች፣ የሰውን ስሜት የሚያነሳሱ የይዘት አይነቶች የበለጠ እይታን ያገኛሉ። አልጎሪዝሙም እሱን የበለጠ እንዲዳረስ ያደርጋል ማለት ነው።
የፌስቡክ ኩባንያ የሆነው ሜታ ከሰባዊ መብት ጋር በተመለከተ ስላጋጠመው ሪፖርት ወይም ደግሞ ስለደረሰው ሪፖርትን በተመለከተ ከተሰናዳው ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። ይቀጥላል። ኤደን ገረመው የምሽቱን መሰናዶ በመምራት ኤልያስ አስማራ ደግሞ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብቶች ተቆርቋሪ ተቋም በቅርቡ ባወጣው ሪፖርት ፌስቡክን የሚያስተዳድረው ሜታ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። በተለይም ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት ቀመር ጎጂ መረጃዎች ጎልተው እንዲወጡ ማድረጉንም አመልክቷል። ይህንን መሰረት አድርጋ ስመኝሽ የቆየ የማህበራዊ ሚዲያ አጥኚዎችና ተመራማሪዎችን አነጋግራለች። ከትላንትናው የቀጠለው ዘገባ ሐሰተኛ መረጃዎችና የጥላቻ ንግግሮች በንጹሃን ዜጎች ላይ እያደረሱ ስላሉት ጉዳት ይቃኛል። ወደዛ ነው የምናልፈው።
ፌስቡክ እና ሌሎችም ማህበራዊ ሚዲያዎች ግጭትን በማባባስ ረገድ ባላቸው ሚና ዋና ችግሩ የንግድ ተቋማት መሆናቸው ነው የሚለው ዳግም ማስታወቂያዎችን ለማግኘትና ገቢያቸውን ለማሳደግ ይዘቶችን በሰፊው ማሰራጨትና በርካታ ሰዎች ጋር መድረስ ያለባቸው መሆኑ የማህበራዊ ኃላፊነታቸውን እንዳይወጡ አድርጓቸዋል ይላል።
ከይዘቱ አይነቶች ውስጥ ረጅም ርቀት የሚሄደው የቱ አይነት ይዘት ነው ካለን ደግሞ በጣም ሴንሲቲቭ የሆኑ ይዘቶች፣ የጥላቻ ንግግር፣ ግጭትን የሚቀሰቅሱ መልእክቶች፣ ሐሰተኛ መረጃዎች፣ የሰውን ስሜት የሚያነሳሱ የይዘት አይነቶች የበለጠ እይታን ያገኛሉ። አልጎሪዝሙም እሱን የበለጠ እንዲዳረስ ያደርገዋል ማለት ነው። መልቲፕላይ ያደርገዋል። በዚህ መሰረት ብዙ ቪው ከማግኘት ብዙ ገንዘብ ለማግኘት ሲሉ አልጎሪዝሞቻቸው እንዲህ አይነት ይዘቶችን እንዲያስፋፉ ዲፕሎይ ያደርጓቸዋል። በዚህ ምክንያት ከሌሎች ወቅቶች በተለየ በጦርነት ወቅቶች ብዙ ሰውም ደግሞ በጦርነት ወቅት መረጃ ማየት ስለሚፈልግ ኮሚዩኒኬት ማድረግ ስለሚፈልግ ምን ተፈጠረ ምን አለ የሚለውንም ማየት ስለሚፈልግ ወደ እነዚህ መድረኮች ይመጣል። ሶ አልጎሪዝሞቹ ያንን ፋሲሊቴት ያደርጋሉ፣ የበለጠ እንዲባባስ ያደርጋል ማለት ነው። አይ ቲንክ ከኖርማል ወቅት የጦርነት ወቅት ላይ የበለጠ ጉዳት እንዲደርስም ግጭቶች እንዲስፋፉም የሚያደርጉት በዚህ እይታን ፕሮሞት በሚያደርገው አልጎሪዝማቸው አማካኝነት ነው።
ከሁለት ዓመት በፊት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው የምስክርነት ቃላቸውን የሰጡት ፍራንሲስ ሃውገን የተባሉ የቀድሞ የፌስቡክ ባልደረባ ፌስቡክ በማህበረሰቡ ላይ ከሚደርሰው አውዳሚ ተጽዕኖ በተጨማሪ በተለይ በማያንማር እና በኢትዮጵያ ማንነትን መሰረት ያደረጉ ጥቃቶች እንዲስፋፉ ማድረጉን አስረድተው ነበር። በአስቸኳይ እርምጃ ካልተወሰደም ዋንኛ ፍርሃታቸው አሁን የሚታዩት ከፋፋይና ጽንፍ የያዙ ባህሪያት ገና እየጀመሩ ሊሆን እንደሚችልና ከዚህ ወደ ከፋ ሁኔታ ሊያመራ እንደሚችል ፍርሃታቸውን ገልጸዋል። ዳግም ይህንን ሀሳብ ይጋራል።
ከ2015-16 በአውሮፓውያን አቆጣጠር ጀምሮ ኢትዮጵያ ውስጥ የፖለቲካ እንቅስቃሴ በደንብ ከፍ እያለ በመጣባቸው ወቅቶች፣ ከዛም በ2020 ከሀጫሉ ግድያ በኋላ ባየናቸው ግጭቶች፣ ከዛም በኋላ በጦርነቱ በሰሜን ጦርነት ወቅት ያየናቸው ብሔሮችን ተኮር ያደረጉ የጥላቻ ንግግሮች መሬት ላይ ከነበሩ ግጭቶች ጋር ሊንክ መደረግ ይችላሉ። በትርጉም በሚሰጥ መልኩ ልናገናኛቸው እንችላለን። አንዳንድ ወቅቶችም ላይ በትክክል የሰዎች ስም እየተጠቀሰ በብሔራቸው ምክንያት ጥቃት እየተጠራ እነዛ ሰዎች በመሬት ላይ ባሉ ታጣቂ ቡድኖች ደግሞ ጉዳት ሲደርስባቸውም ተመልክተናል። በኢትዮጵያ በጣም ከፍተኛ አስተዋጽኦ ነው ያለው ፌስቡክ የምንለው መድረክ።
የተሳሳቱ መረጃዎችና የጥላቻ ንግግሮች ግጭቶች እንዲስፋፉ ከማድረግ በተጨማሪ በሰላማዊ ሰዎች ሕይወት ላይ ያደረሱት ያሉት ጉዳት ከሚታሰበውም በላይ መሆኑን ነው ባለሙያዎቹም ያስረዱት። ለምሳሌ ሐሰተኛ መረጃዎች የሰብአዊ መብት ተቋማት ሕይወት አድን ስራዎችን እንዳይሰሩ እያስተጓጎለባቸው እንደሆነ በተደጋጋሚ ማስጠንቀቂያ ያወጣሉ። ሮሆቦት እንደምትለው በርካታ ሰዎች ለጭንቀትና ለተለያዩ የአእምሮ ጤና መታወኮች ይጋለጣሉ።
ስለ አንድ ግጭት ወይም አንድ አካባቢ ስለተነሳ ነገር በሚሰራጩ ሀሰተኛ መረጃዎች ምክንያት ለምሳሌ የተጎጂዎች ቁጥር ከፍ ተደርጎ ይሰራጫል፣ አንዳንድ ዝቅ ተደርጎ ይሰራጫል። በዛ ወቅት ሲቪሊያንስ ወይም ደግሞ እነዚህ በዛ አካባቢ የሚኖሩ ተጎጂ ሰዎች አንደኛ ፍትህን እንዳያገኙ፣ ሁለተኛ ተገቢው እርዳታ እና ተገቢው መፍትሄ እንዳያገኙ ብዙ ጊዜ ኮንትሪቢዩት ያደርጋል። ምክንያቱም የተለያዩ ዓለም አቀፍ ድርጅቶች ሊሆኑ ይችላሉ፣ ውጭ ሀገር የሚኖሩ ኢትዮጵያውያንም ሊሆኑ ይችላሉ። ሌሎችም ሰዎች ስለ ግጭቶቹ የሚኖራቸው አመለካከት የተሳሳተ በሚሆንበት ጊዜ የሚወስዱትም እርምጃ ብዙ ጊዜ የተሳሳተ ይሆናል።
በግጭትና በጦርነት ወቅት በማህበራዊ ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎች ከፍተኛ ጉዳት እያደረሱ የሚገኙት በኢትዮጵያ ብቻ አይደለም። እንደ አውሮፓውያን አቆጣጠር በ2017 ፌስቡክ ትርፍ ለማሳደድ ሲል በተጠቀመባቸው ቀመሮች ምክንያት ማይናማር ውስጥ በሚገኙ የሮሂንጋ ማህበረሰብ ላይ አስከፊ ጥቃት መፈጸሙን አምነስቲ ኢንተርናሽናል ያወጣው ሪፖርት ያመለክታል። በኮቪድ-19 ወረርሽኝ ወቅት ይሰራጩ የነበሩ ሀሰተኛ መረጃዎችም በተለያዩ ማህበረሰቦች ዘንድ ብዥታ፣ ፍርሃትና አመኔታ ማጣት በመፍጠሩ ለጤና ባለሙያዎች ራስ ምታት ሆኖ ነበር። አሁንም በሩሲያና በዩክሬን መካከል በሚደረገው እንዲሁም ከሳምንታት በፊት በእስራኤልና ሐማስ መካከል እንደ አዲስ ባገረሸው ጦርነት መሃል የሚለቀቁት ቪዲዮዎችና ፎቶዎች በመላው ዓለም የሚገኙ ተመልካቾች እውነታውን ከልቦለድ ለመለየት እንዲቸገሩ አድርጓቸዋል። ለነዚህ ሐሰተኛ መረጃዎችና የጥላቻ ንግግሮች ስርጭት በዋናነት የማህበራዊ ሚዲያዎች ተጠያቂ ሆኑ እንጂ ግጭት ቀስቃሽ መረጃዎችን የሚያጋሩ ግለሰቦችና የሚዲያው ተጠቃሚዎችም የራሳቸው ድርሻ እንዳላቸው ሮሆቦት ታመለክታለች።
ሰው በቅድሚያ ማወቅ ያለበት የሚመጡልኝ መረጃዎች ሁሉ የተለያየ ዓላማ ባላቸው ግለሰቦች ወይም አካላት ሊመጡልኝ ይችላሉ የሚለው መጠራጠር አለባቸው። ብዙ ጊዜ አብዛኛው ሰው የሚሸወደው በተለይ ከላይ ከላይ በሚያየው በአርዕስቱ፣ በምስሎቹ፣ በተለይ ግጭት ላይ ቪዲዮዎች እና ምስሎች ወይም ፎቶዎች በስፋት ይሰራጫሉ። እነዚህ ምስሎች እና ቪዲዮዎች ግን ከጉዳዩ ጋር ወይም ከግጭቱ ጋር የእውነት ግንኙነት አላቸው ወይ ብለን ቼክ ስናደርግ በብዛት አይደሉም። ሌላ ሀገር የተፈጠሩ ሁነቶችን ወይም 3-4 ዓመት ያለፋቸውን ምስሎች እና ቪዲዮዎች አሁን ላይ እንደሆነ ተደርጎ ይሰራጫሉ እና እነዛን መጠራጠር አለብን። የምናየው ነገር ሁሉ በፊት ማየት ማመን ነው ነበር የሚባለው እና አሁን ግን የምናየው ነገርን ማመን የለብንም ወደሚለው መምጣት አለብን። ከተለያዩ ምንጮች ማጣራት መልመድ አለብን።
ዳግም የሚዲያ አጠቃቀም ክህሎት ማነስ ጎን ለጎን መረጃ ተቀባዮች የሚፈልጉትን ወይም ከቀደመው አመለካከታቸው ጋር የሚሄደውን ነገር ብቻ የመስማትና የማየት ፍላጎታቸው እየጨመረ መሄድ ለሐሰተኛ መረጃ ስርጭት አስተዋጽኦ ማድረጉን ይስማማ እንጂ አሁንም በዋናነት ተጠያቂ የሚያደርገው ግዙፍ የቴክኖሎጂ ተቋማቱን ነው።
እንደ ትልቅ ችግር ግን ማየው ከዚህ ሁሉ ውስጥ ማህበራዊ ሚዲያ መድረኮቹ ከቢዝነስ ሞዴላቸው ጋር ስለሚገናኝ የራሳቸውን ጥቅም አሳልፈው ጥላቻ ንግግሮችንና ሐሰተኛ መረጃዎችን ይቆጣጠራሉ ብሎ መጠበቅ ስለማይቻል ዋናው ችግር ያለው እነሱ ጋር ነው ብዬ ነው የማስበው። ሰው እነሱ መድረኮቹ አሉ፣ የጥላቻ መልእክቶቹን የሚቀርጹ እና የሚለጥፉ ሰዎች ወይም ትሬት አክሰር የምንላቸው አሉ። ያንን ደግሞ የሚከታተል አብዛኛው ሰው አለ፣ የሚያነብ ሼር የሚያደርገው ማለት ነው። ከነዚህ ሁሉ ዋነኛው ኃላፊነት በዚህ ጉዳይ ውስጥ ያለበት ማህበራዊ ሚዲያ መድረኮቹ ናቸው። ከዛ በኋላ ነው ተጠቃሚዎቹ ጋር የምንመጣው።
አምነስቲ በዚህ ሳምንት ሪፖርቱ ፌስቡክ አልጎሪዝም ወይም ቀመሮችን ተጠቅሞ ገቢውን ለማሳደግ የሚጠቀምበትን የንግድ አሰራር እንዲቀይር ምክረ ሀሳብ አቅርቧል። ይህ አንድ አማራጭ ሆኖ ዳግም በአፋጣኝ መወሰድ አለባቸው የሚላቸውን እርምጃዎችም ያብራራል።
የመጀመሪያው ነገር እነዚህ የማህበራዊ ሚዲያ መድረኮች የራሳቸውን ጥቅም አሳልፈው ሊሰጡ ስለማይችሉ ያንን የማህበረሰብ ጉዳት ለመቀነስ ትልቅ አስተዋጽኦ መጫወት የሚችሉት መንግስታት ናቸው። ሰው ህጎችን በማውጣት እነዚህን መድረኮች በፖሊሲ በማስገደድ ግጭቶችን ሊቀንስ የሚችል ማህበራዊ ሚዲያ መድረኮች ለጥላቻ ንግግር መሰራጫ እንዳይሆኑ የሚያደርጉ እርምጃዎች እንዲወሰዱ ፖሊሲዎችን ማውጣት ይችላሉ መንግስታት። የማህበራዊ መገናኛ መድረኮችም በእንደዚህ አይነት በተለይ ጦርነት በሚነሳባቸው ወቅቶች የተለያዩ የአደጋ ጊዜ እርምጃዎችን መውሰድ አለባቸው። እንደ ኢትዮጵያ ባለ ደግሞ ለፌስቡክ ትርጉም ያለው ገበያ ያልሆነ እና ያን ያክል ጫና መፍጠር የማይችል ሀገር በአህጉር ደረጃ ሬጉላቶሪ የሆኑ እርምጃዎችን መውሰድ ይችላል። ለምሳሌ በአፍሪካ ህብረት በኩል ጫናዎች እንዲኖሩ ፌስቡክ ላይ አስተዋጽኦ ማድረግ ይቻላል። በኢትዮጵያ በጣም ትንሽ ተጠቃሚ ቢኖረውም ፌስቡክ በአፍሪካ ደረጃ ግን ካየነው በመቶ ሚሊዮኖች የሚቆጠሩ ተጠቃሚዎች ስላሉ አህጉራዊ እርምጃዎች የተሻለ አስተዋጽኦ ያደርጋሉ።
በግጭትና በጦርነት ወቅት ትክክለኛና የተጣራ መረጃ ማግኘት ህይወትን ለማትረፍም ሆነ ግጭትን ለማብረድ እጅግ አስፈላጊ ነው። በተቃራኒው በግጭት ወቅት የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች ግን በማህበረሰቡ ዘንድ ጭንቀት በመፍጠር ሰዎች ለግጭት እንዲነሳሱ፣ ፍትህ እንዳያገኙና ሰብአዊ መብቶቻቸው እንዲጣሱ እንደሚያደርግ ባለሙያዎቹ አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በኢትዮጵያ ከሰሞኑ የተጀመረው የስራ ፈጠራ ሐሳብ ያላቸው ወጣቶችን በፌስቡክ ማህበራዊ ትስስር ገጽ የሚያሳትፍ የግል ተነሳሽነት ከፍተኛ የሆነ ትኩረትን ስቧል። አስማማዋየ ነው በዚህ ዙሪያ ያሰናዳው ዘገባ ይቀጥላል።
የላቁ ሐሳቦችን ይዘው ብቅ ያሉ ወጣቶችን ለመደገፍ በዘረጉት የግል ተነሳሽነት የቅርብ ጊዜ ትኩረት ያገኙት አቶ ቢጃይና የከርናሬሽ ባባታቸው ህንዳዊ የሆኑ ኢትዮጵያዊ ባለሀብት ናቸው። በአዲስ አበባና ደብረ ብርሃን ከተሞች በተከሏቸው ፋብሪካዎች የምህንድስና ማሽኖች ምርት ላይ ተሰማርተው እንደሚገኙም ባለሀብቱ ይናገራሉ። ከሰሞኑ ታዲያ ባለሀብቱ ፌስቡክ በተባለው የማህበራዊ ትስስር ገጽ ላይ ወጣቶች አዲስ ስራ ለመጀመር የሚያስችል ረብ ያላቸው ሐሳቦች እንዲያጋሩ በማድረግ በሐሳቡ ልቆ ለተመረጠ አንድ ሰው የስራ ማስጀመር መሪያ እስከ 100 ሺህ ብር ድጋፍ የመስጠት መርሃ ግብር ጀምሯል። እርሳቸው ማህበራዊ ውል ሲሉ በሚጠሩት መተማመን መሰረት ያደረገው ድጋፋቸው እንዴት እንደተጀመረ ሲያስረዱም
ኮርፖሬት ሶሻል ሪስፖንሲቢሊቲን አብዛኛውን ጊዜ በእርዳታና በመናምን ነበር የምናሳልፈው ድርጅታችን። ነገር ግን ከኮሮና በኋላ ኮሮና ላይ በጣም ታመሜም ስለነበረ መነሻው ለራሴ የገባሁት ቃል ነው። ምክንያቱም አንድ ለሊት አንድ ጧትን የምንመኝበት ዘመን የነበረ ጊዜ ነበር። በጣም ታመሜ ስለነበረ ከዳንኩኝ ይህንን አደርጋለሁ የሚል ያለኝን እንትን ለሰው ለወጣቶች ስፔሻሊ ስራ እንዲሰሩ እርዳታ ሳይሆን ተለዋጭ የሚለወጥ ነገር ያመጣል በሚል ሁኔታ ላይ ለማስቀመጥ ፈልጋለሁ የሚል ለራሴ የገባሁት ዊሽ ነው። ስለዚህ ይህንን ዊሽ ከዳንኩ በኋላ አንድ ፕሮግራም አዘጋጀው። አንደኛው የተቆለፈበትን አቅማቸውን እንዲከፈት ማድረግ በሀሳብ የሚል የመጀመሪያው ክፍል ነበረ። እሱን ክፍል ለአንድ አመት 9 ወር በላይ ያለመታከት በፌስቡኬ ላይ አዳዲስ ሀሳቦችን እያመጣው ይሄንን ስሩ፣ ይሄ እንደዚህ ይሰራል እያሉ ብዙ ልጆችን ማነሳሳት ነው የመጀመሪያው። ስለዚህ እሱ ፌዝ ካለቀ በኋላ ሁለተኛው ክፍል አክሰስ ቱ ካፒታል ወይም ደግሞ ነው። እሱ በኮሚኒቲ ኮላተራል የተመሰረተ ፈንዶችና ብድሮች የመሳሰሉ ነገሮች እንዲያገኙ ነው። አንድ ሰው ሀሳብ ከመጣለት ኢሚዲየትሊ ሀሳቡ ሳይከስር ቶሎ ካፒታል አግኝቶ ስራውን ወይ ሀሳቡን የሚተገብርበትን ወይ ነው። እሱንም እንደ እድር፣ እቁብ፣ ቅንጃ፣ እንደ ደቦ፣ እንደ አቆልቋይ፣ እንደ መሶብ የሚባሉ ሞዴሎች አሉ እኛ ሀገር። በጣም የሚገርም የማህበረሰብ ውል፣ የማህበረሰብ ይሁንታ፣ የማህበረሰብ መያዣ የሚባሉትን እንትኖች ለመተግበርና ለማለማመድ ነው። እንዲያዩት ለማድረግ ነው። ሌላው የመረዳዳት ባህሪ እንዲኖረን ነው። ሌሎች ሀብታሞች ምናልባት በእርዳታ ላይ የተመሰረተ እርዳታ ከሚያደርጉ ኖርማሊ በስራ ላይ የተመሰረተ ቢያደርጉ ብዙ ወጣት ከስራው ወደ ስራ ይገባል ነው። ስለዚህ እነዚህን በማየት የአሁኑን የሶሻል ሚዲያ እንቅስቃሴ ጀመርኩኝ። ለቀጣይ 3 ወር ይቀጥላል።
አዳዲስ የስራ ፈጠራ ሀሳብ ያላቸውን ወጣቶች ማበረታታት አላማ እንዳለው የገለጹት ይመራ ግብር እስካሁን 5 ዙሮች በፌስቡክ የቀረቡ የፈጠራ ሀሳቦችን አወዳድረው በመምረጥ የመነሻ ውረት የሚሆን ገንዘብ ለአሸናፊዎች ስለመስጠታቸው ባለሀብቱ ይናገራሉ።
ምንድን ነው የማደርገው? በሶስት መስመር ወይ 30 ወርድ ወይም ቃላት ባልበለጠ ሀሳባችሁን ግለጹ። ከዛ በኋላ ደግሞ ምን ያህል ብር እንደሚያስፈልጋችሁ እስከ 100 ሺህ ብር ግለጹ። እዛ በኋላ ደግሞ ይሄንን ነገር በሶስት ወር ውስጥ ለውጥ አሳያለው ነው የማይመለስ ብር ነው መሰጣቸው አክቹአሊ ለውጥ እንዲያሳዩ ነው ደን ይሄንን ሲያደርጉ ብዙ ሰው ላይክ ያረጋቸዋል ብዙ ሰው የሚያቃቸው ሰው ከዛ ከሚያቃቸው ከኛ ከሚያቀን ሰው ደግሞ እነሱን የሚያቃቸውና ሐሳባቸውን የወደደላቸው ሰው ይሄንን ሰው አቀዋለሁ እቺን ልጅ አቃታለሁ ቢሰጣት ትሰራለች የሚል ቬሪፊኬሽን 3 4 ከተገኘ ብሩ ይሰጣል ትልቅ የማህበራዊ ድጋፍ ያገኛ ብሩን ያገኛል እንትን ያረጋል ስለዚህ ያሸነፈ አይመጣም ስለዚህ ያላሸነፈ ደጋግሞ ሁልጊዜ ቶት ኦፍ ክላሪቲ ወይንም ያሳብ ንጽህና ልበለው መሰለኝ እንደዛ እስኪኖረው ድረስ ይደጋግማል እንትን ያረጋል ይሄንን ሶስት ወር ይዘነው እንሄዳለን ማለት ነው አሁን ያለበት ደረጃ አምስተኛው ላይ ነው ያለው ሽልማት ሸልመናል አምስተኛው ላይ ጀመር ነው ሰሞኑን ስለሆነ ኦልሞስት አምስተኛው ሽልማት ላይ ደርሻለሁ ስድስተኛ ሰባተኛ ያለ ይቀጥላል
ወጣት አብዱ ሰላም ማሩፍ የሚኖረው በራያ ለማታ ከተማ ነው ከዩኒቨርሲቲ ከተመረቀ 7 አመታት እንዳስቆጠረ የገለጠልና አብዱ ሰላም በዚህ ባላብቱ ባዘጋጀው ተነሳሽነት በመጀመሪያው ዙር ውድድር የሚሰራውን የሥራ ሐሳብ አቅርቦ የሥራ ማስጀመሪያ ገንዘብ ማግኘቱን አረጋግጦልናል
መጀመሪያ ምናምን በቤንዚን ምናምን ክርቻሮ ምናምን ሰራ ነበር እዛ ባጋጣሚ በተፈጠረው ጦርነት ምክንያት ሥራው ምናምን አቆመን ያለንን ብር ራሱ ጨርሰን የነበረው ሁኔታ የነበረው እና ኢንተርኔት ምናምን በጣም ስለማወድ ብዙ ጊዜ መከታተል እንደዚህ ስራ ምናምን ሁኔታዎችን ምናምን ነው እየተከታተልኩ ያለሁት እዛ በአጋጣሚ ተለጥፎ ሳይው እስኪድል ለሞክር ብዬ ሐሳቤን አጋራሁኝ እዛ በአጋጣሚ ብዙ ሰዎች ስለወደዱትኝ ያሸነፍኩ ማለት ነው ያቀረብኩትኝ እኔ ባለትዳር ነኝ ሚስቴ የርስቤትና የትራስስና ሙያ ስላላትኝ እኔ ድሩን ካገኘሁኝ በዚህ መዋደር ፈልጋለሁኝ ምናምን ብዬ ነበረ በቃ እዛ ያሉት ሰዎች ምናምን ምንም አያቆኝም ሐሳቤን ብቻ ስለወደዱትኝ አብዛኛዎቹ መርጠውኛል በዚህ ነው አሸናፊ ሆንኩትኝ በመጀመሪያ ማሸነፌ ምናምን እንደተነገረኝ ይያይ በውስጥ መስመር እንኳን ደስ አላሸነፋ ምናምን አለኝ እዛ ብሩ ወደ እኔ አካውንት ገባ አሁን እንግዲህ ሳምንት ምናምን የሆነ ነው ወደ ስራ ከገባን
በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ወይዘሮ ሀውለት አህመድ እንደሚሉት የተነሳሽነት ከተለመደው በፋይናንስ ተቋማት ከሚሰጡ የብድር ወይም የድጋፍ አይነቶች የተለየና የወጣቶችን የስራ ተነሳሽነት ለማሳደግ የሚያግዝ ነው።
ታዳጊ ሀገሮች ላይ ያው እኛን ጨምሮ ከስራ መፍጠር በተለይ ከንግድ ስራ ፈጠራ ጋር ተያይዞ ያሉ እንቅስቃሴዎች ትንሽ የተዳከሙ ናቸው። ምክንያቱም በዚህ ጉዳይ ላይ የፋይናንስ ነገር ሁልጊዜ እንደ ጥያቄ የሚነሳ ነው እና የኛ አገር ያሉ ፋይናንስ ተቋማት ብዙ ጊዜ እንደዚህ አይነት አይዲያዎችን በተለይ በስሞል ስኬል የሚሰሩ የፋይናንስ የማድረግ ብዙም ልምዱም የለም በፍላጎቱም ራሱ ያለ አይመስልም ዝም ብለህ ስታይ ማለት ነው። እና የንግድ ስራ ፈጠራዎች በተለይ በወጣቱ በኩል የተወሰኑ መነቃቃቶች አሁን ያነሳው በማህበራዊ ሚዲያ ባንድ ባለሀብት የተጀመረው እንቅስቃሴ በጣም ብዙ ወጣቶች ምን ያህል ሐሳብ ይዘው እንደተቀመጡ ለመስራት ፍላጎት እንዳለ ፋይናንስ ችግር እንደሆነባቸው በጣም በሰፊው ለማየት እኔ ችያለሁ በበኩሌ በዚህ እንቅስቃሴ ማለት ነው። በተጨማሪም ደግሞ ያው በኢትዮጵያ ቴሌቪዥን በሚተላለፉ ፕሮግራም እዛም ላይ በምንሰራው እንግዲህ በዳኝነት ስራ ለማየት ችለናል። በጣም ብዙ ተወዳዳሪዎች መጥተው እሱንም ለመዳኘት በሚናደርገው ያው ሂደት እንደዚህ አይነት ነገሮችን ለማየት ችለናል። ግን ይሄንን የሚያበረታታ በተለይ የኛ ፋይናንስ ተቋማት አይዲያ ፋይናንሲንግ ላይ ደካሞች በመሆናቸው ምክንያት ብዙም ወጣቶች ሲታገዙ አላየንም። ስለዚህ እዚህ የማህበራዊ ሚዲያው ከፍተኛ መነቃቃት የመጣው ካለው እጥረት ይህን ፋይናንስ የማድረግ ከፍተኛ እጥረት ኩስንነት መኖሩን ነው የምታየውና በአስር ሺዎች የሚቆጠሩ ሀሳቦችን ስናይ ሰንብተናል ማለት ነው በዚች ጥቂት ቀናት ውስጥ።
ይህ መራ ግብር ወይም ተነሳሽነት የስራ ፈጠራ ሀሳብ ያላቸውን ወጣቶች ከማገዝ ባለፈ እንደ ጥናትና ምርምር የሚያገዝ ጭምር ነው የሚሉት ባለሀብቱ ቀጣይ ምዕራፎችም እንዳሉትም ይናገራሉ።
ሚሽን 100 ሺ ብር ያሁኑ ነው። ሚሽን 100 ሺ ብር እኛም ሲስተሙም ሰውም የሚለማመድበት ፌዝ ነው። ከዛ ሚሽን 500 ሺ ብር አለኝ እሱም የተወሰነ ይሄዳል ቅስ ያልና ከዛ ደግሞ ሚሽን 1 ሚሊዮን ብለን እናመጣለን እሱ እዛ ጋር ይቆማል ማለት ነው። እሱን ከጨረሰን በኋላ ሶስተኛው ፒላር የሚሆነው የፕሮጀክት ማኔጅመንት ስልጠና መስጠት ነው። በቪዲዮዎች በመናምን እንደዚህ ሐሳቡ አለ፣ ገንዘቡ አለ። ከዛ አሁን እንዴት ነው ሰልጥነው ጉዳያቸውን የሚያስፈጽሙት የሚለው ፌዝ አለ። ቀጥሎ የምናደርገው እሱ ለተወሰነ ጊዜ ለረዘም ላለ ጊዜ ይሄዳል። አራተኛው ፕላትፎርም መፍጠር ነው። ሶሻል ሚዲያው ላይ ሊሆን ይችላል፣ ሌላ ሰው ወይ ደግሞ ሌላም ሰዎች ሊሆኑ ይችላሉ። ሐሳባቸውን ይዘው መሸጥ፣ ሐሳብ መግዛት፣ ፓርትነርሺፕ መመስረት የመሳሰሉ ነገሮችን ፕላትፎርም እናደርግና ከነዚህ ከአራቱ ፌዞች ውስጥ ኤክስፐሪመንታል ስለሆነ ጥናት ስለሆነ ከአራቱ ፌዞች ውስጥ ቢያንስ 1000 ኦልሞስት ባለጸጎችን ወጣቶችን መፍጠር ነው።
የአዲስ አበባ ዩኒቨርሲቲ መምህርት ወይዘሮ ሀውለት ይህን አይነት ግላዊ ተነሳሽነቶች ለሌሎች ባለሀብቶችና ተቋማትም ትምህርት እንደሚሆንም ይጠቁማሉ።
ወጣቶችን በተለያዩ ሞዴሎች አሁን እሱ በሄደበት ብቻ ሳይሆን የተለያዩ ሞዴሎችን በመጠቀም እነዚህን ወጣቶች ወደ ስራ ማስገባት በጣም የሚገራርሙ ሀሳቦች አሉ። አንዳንድ ጊዜ ከዛ ሁሉ ሺ ወይ 3 ወይ 4 ነው ፒክ አድርጌ ልጽፍ የምችለው ማለት ነው። በጣም ብዙ ናቸው እና ሁሉንም ፋይናንስ ለማድረግ እንግዲህ አቅም ይኖራል የሚለው ነገር እንዳለ ሆኖ፣ ነገር ግን ለአንድ ሰው እድል ፈጠርክ ማለት ከሱ በታች ደግሞ በጣም ለብዙ ስራ ፈጣሪዎችም ወይም ደግሞ ስራ ፈላጊዎችን ማሰባሰብና ማስጠለልም ጭምር ነው እና ሁሉም ሰው በተለይ የሚችሉቱ አቅም ያላቸው ሊማሩበት የሚገባ ነው። የፋይናንስ ተቋማትን ጨምሮ ሁሌ በተለመደው በጣም ኮንቬንሽናል የሆነ መንገድ ብቻ ነው የሚከተሉት። ለምሳሌ አሁን የፋይናንስ ተቋማት ምንም በቃ የተለመደ ነው። ኮላተራል ታይዛለ፣ የሆነ ገቢ ያለው የቢዝነስ እንቅስቃሴ ያለ መክፈል የምትችል ምናምን በቃ የተለመዱ ክራይቴሪያ እሱን ያሟላ ከዛ ገንዘብ ካለው ያበድራል። ከዛ ያንን የማስመለስ የመከታተል ነገር ነው። ከዛ የተለየ አዲስ ነገር ብዙም አታይም እና በጣም መስፋፋትና መጠናከር ያለበት ነው ብዬ አስባለሁ።
እንደ ኢትዮጵያ ያሉ ከፍ ያለ ስራ አጥ ያለባቸው ሀገራት ችግሮቹ በመንግስታት አቅም ብቻ የሚፈቱ አይደለም የሚሉት ወይዘሮ ሀውለት የሀገር ውስጥ ንግድ ባንኮችን ጨምሮ የፈጠራ ሀሳቦችን በገንዘብ የሚደግፉ ተቋማትን በማስፋት ዘላቂ መፍትሄ ለማምጣት መስራት ይገባል ሲሉም ይመክራሉ። ይህ ተነሳሽነት ወጣቶችን ከማገዝ ያለፈ አላማ አለው ያሉት ባለሀብቱ አቶ ቢጃይ ናይከር ደግሞ መንግስትን ጨምሮ የፋይናንስ ተቋማት በዚህ ጉዳይ ላይ በቀጣይ ለሚሰሯቸው ፕሮጀክቶች መነሻ የሚሆን በሂደቱ የሚገኙ ልምዶችን የቀመረ የጥናትና ምርምር ውጤት ወደፊት ይፋ ለማድረግ ውጥኑ እንዳላቸውም ሀሳባቸውን አጋርተውናል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አንድ ወር በፊት ይፋ የተደረገ አንድ አዲስ ጥናት ቀጣሪዎች እድሜያቸው በ20ዎች ውስጥ የሚገኙና በተለምዶ ጄንዚ ተብለው የሚታወቁትን የቅርብ ጊዜ ተመራቂዎች ለመቅጠር ፈቃደኛ አለመሆናቸውን ይፋ አድርጓል። ይህ በዩናይትድ ስቴትስ የተሰራ ጥናት 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ላይ የተደረገ ሲሆን ከ10 ቀጣሪዎች መካከል 4ቱ የቅርብ ጊዜ ተመራቂዎች ኃላፊነት የማይሰማቸውና ለፕሮፌሽናል ስራ ብቁ አይደሉም ብለው ስለሚያምኑ እንደማይቀጥሯቸው አመላክቷል። የዶራ ሜካወር ዘገባ እንደሚከተለው ተሰናድቷል።
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትንና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይና በ2000 ዓ.ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ10 ስራ አስኪያጆች መካከል 4ቱ በዚህ የእድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከ5 ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ከወላጅ ጋር ነው የመጡት ብለዋል። 21 በመቶ የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ፣ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያ ዋናው ነገር ቁም ነገርኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥማቸው ያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የስልታዊ ተግባቦት መምህርት የሆኑት ፕሮፌሰር ዳያን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳያን አክለውም የዚህ ውጤት ተማሪዎቹ የስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፋቸው ከመማሪያ ክፍሎች ውጪ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም።
በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ አስታውቀዋል። ይህም ብቻ ሳይሆን ተለቀላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 በመቶ የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም 59 በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።
ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል።
በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአእምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን፣ በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ።
አሁን ላይ ቀጣሪዎች እያነሱት ያለውና የተቀየረው ነገር ያለው የጭንቀት መጠንና የአእምሮ ጤና ተግዳሮቶች ናቸው።
ኮነር ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲላቸው እየተመቻቸን ይላሉ።
ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው።
የስራ ቅጥር አሰልጣኙ ኮነር ጄንዚ ተብለው የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም፣ እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ።
ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል።
ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በህይወታቸው መካከል ያለው ሰዓት ነው ይላሉ።
ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው።
በዚህ ጥናት ላይ ከተሳተፉ 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቋል ይላሉ። ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ አይደን ገረመው።
የተከበራችሁ ተመልካቾቻችን የዕለቱን መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ ደግሞ ስርጭቱን በማቀናበር አብረናችሁ ቆይተናል። በነገው ምሽት በሌላ መሰናዶ እንጠብቃችኋለን። አብራችሁ ስለነበራችሁ እያመሰገን እዚያ እንሰናበታለን። ጤና ይስጥልን።